ዛሬ ሐምሌ 22 2013 ዓመተ ምህረት ነው። ጋቢና ቪኦኤ ከአሜሪካ ድምጽ ጀመረ። በዛሬ መሰናዶው ከሚደመጡት ጉዳዮች መካከል
እንግዲህ የከተታዋጁን የአማራ ክልል ጥሪ ካረገበት ጀምሮ ይመለው 40 ሚሊዮን ህዝብ ተቀብሎታል። ይሄው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው።
በትናንትናው ዕለት በባህር ዳር ከተማ የክልሉ መንግስት ያስተላለፈውን የክተት አዋጅ የደገፈ ሰልፍ ተካሂዷል። በሰልፉ ላይ ተሳታፊ ከነበሩት መካከል ከተወሰኑት ጋር ያደረግነው ቆይታ በምሽቱ ይደመጣል።
በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች ሊከሰቱ በዛ ህመም ውስጥ ያለው ደግሞ ህመሙ ቢባባስ የማረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን የሰማናችሁ ኮቪድ-19 በአእምሮ ጤና ላይ እያሳደረ ስላለው ጫና በምሽቱ ይነግሩናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ማስተናግዳለሁ። ኤልያስ አስማረ ደግሞ በድምፅ ምህንድስናው አብሮን ይቆያል። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። ስመኝሽ ቆየ ትቀጥላለች።
አመሰግናለሁ ሀብታሙ። የትግራይ አርሶ አደሮች የዝናቡን ወቅት እንዲጠቀሙ ለማስቻል የታወጀውን የተናጠል የተኩስ አቁም አጋጣሚ ለትንኮሳ ያዋለው ህወሓት የሌሎች ክልሎች አርሶ አደሮችንና አርብቶ አደሮችንም እያወከ ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። ዓለም አቀፉ ህብረተሰብም የህወሓትን በግልጽ የሚታይና በቃላ ያቀባዮቹ በአደባባይ የሚነገር ጸባጫሪነት በዝምታ ማለፉ ጥያቄ የሚያስነሳና ለአንድ ወገን ያደላ አተያይ መሆኑን የሚያሳይ ነው ብለዋል የፕሬስ ኃላፊዋ። በመንግስት የታወጀው የተናጠል የተኩስ አቁም አሁንም እንዳለ በመግለጽም የፌደራሉ ሰራዊት ራሱን ከመከላከሉ ውጪ የማጥቃት እርምጃ ላይ አለመሰማራቱን አስረድተዋል። ዘገባው የእስክንድር ፍሬው ነው። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር የጎብኚዎችና የገቢ እጥረት የገጠማቸው መሆኑን የጎንደር ዓለም አቀፍ ቅርስ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምጽ ተናግረዋል። በተለይም ባለፉት 3 ዓመታት በሀገሪቱ በነበሩ ሁኔታዎችና በተከሰተው የኮቪድ-19 ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የአጼ ፋሲል ቤተ መንግስት ግቢና ማኛውን ጨምሮ በጎንደር ከተማ ውስጥ የሚገኙ ጥንታዊ ቤተ መንግስቶችና ታላላቅ ቅርሶቹ አስቸኳይ ትኩረት የሚሹ መሆናቸውን ገልጸዋል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት 9 የጎንደር ቅርሶች የ7ቱ አስተዳዳሪ የሆኑት አቶ ጌታሁን እንደሚሉት በአመት ከቱሪዝም ይገኝ የነበረው ከ7 እስከ 10 ሚሊዮን አማካይ ገቢ አሁን ወደ 600 ሺህ ወርዷል። የጎብኚዎችም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶች ደህንነታቸው አደጋ ላይ መሆኑ ተገልጿል። ዘገባውን ያደረሰን ደረጃ ደስታ ነው። ጅቡቲን ከአዲስ አበባ የሚያገናኘው አውራ ጎዳናና ከጅቡቲ ወደብ ወደ አዲስ አበባ የንግድ ሸቀጥና ቁሳቁስ የሚጓጓዙበት ዋና የባቡር መስመር መዘጋቱን የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ መናገራቸውን ሮይተርስ ዘገበ። አውራ ጎዳናውና የባቡር መስመሩ የተዘጋው ባለፈው ቅዳሜ የተፈጸመውን ጥቃት በተቃወሙ ወጣቶች መሆኑን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መናገራቸውን ዘገባው አመልክቷል። የሶማሌ ክልል መንግስት ትላንት ማክሰኞ ባወጣው መግለጫ ከአጎራባች አፋር ክልል የሆኑ ሚሊሻዎች በአንዲት ከተማ ላይ ጥቃት አድርሰዋል፣ ዝርፊያም ፈጽመዋል ሲል ማስታወቁን ሮይተርስ ዘግቧል። ሩሲያ ካሁኑ በቀጣዩ አመት በሚካሄደው የምክር ቤት ተወካዮች ምርጫ ላይ ጣልቃ መግባት ጀምራለች ሲሉ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ተናገሩ። ፕሬዝዳንቱ ትላንት በብሔራዊ ደህንነት ዳይሬክተር ቢሮ በሰጡት ቃል የደህንነት ማህበረሰቡ ያደረሳቸውን ሚስጥራዊ ገለጻ ጠቅሰው ሩሲያ ካሁኑ በ2022 ምርጫ ዙሪያ የተዛባ መረጃ በማሰራጨት የምታደርገውን ተመልከቱ ሲሉ የተናገሩ ሲሆን ዝርዝር ውስጥ ግን አልገቡም። በዚህ ንግግር ቸው ወቅት ሞስኮ የምትፈጸመው ተግባር ሉዓላዊነታችንን የሚጥስ ነው ማለታቸውም ተዘግቧል። በኮቪድ-19 ዜና በዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የፌደራል መንግስቱ ሰራተኞች በሙሉ ወይ ክትባቱን እንዲከተቡ አለዚያ ደግሞ በየጊዜው መደበኛ የቫይረስ ምርመራ እንዲያደርጉ ነገ ሐሙስ ትዕዛዝ ያስተላልፋሉ ተብሎ እንደሚጠበቅ ስማቸው ያልተገለጸ ያስተዳደሩ ባለስልጣን የጠቀሰ ዜና አመልክቷል። ፕሬዝዳንት ባይደን ትላንት በብሔራዊ ደህንነት ዳይሬክተር ቢሮ ጉብኝታቸው ወቅት ለጋዜጠኞች በሰጡት ቃል በፖሊሲው ላይ ውይይት የተደረገበት ነው ብለዋል። በጦርታ ላይ ያሉ የጦር ኃይል አባላት የሚታከሙባቸው 1700 የህክምና ማዕከሎችና የተመላላሽ ታካሚ ክሊኒኮች የሚያስተዳድረው የጦር አርበኞች ጉዳዮች ሚኒስትር የተጠቀሰውን ትዕዛዝ ለሰራተኞቹ በተለይም ለጤና ሰራተኞቹ ሰኞ ዕለት በማስተላለፍ የመጀመሪያው የፌደራሉ መንግስት ሚኒስትር መስሪያ ቤት ሆኗል። አድማጮች ለሰዓቱ ያስኳቸው ዜናዎች ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ተቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን በቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽም ወደ እናንተ የሚቀርብ ልዩ መርሃ ግብር ነው። አሁን ወደ ቀዳሚው ዘገባዎች እንሻገር። የአማራ ክልል መናገሻ የሆነችው ባህር ዳር በትናንትናው ዕለት ሌላ ሰላማዊ ሰልፍ አስተናግዳለች። የሰልፉ ዓላማ ደግሞ የክልሉ መንግስት ያስተላለፈውን የክተት ዘመቻ መደገፍ እንደሆነም ተሰምቷል። አስቴር ምስጋናው በሰልፉ ላይ በመገኘት የተሳታፊዎችን ሐሳብ አዳምጣለች።
የአማራ ብሔራዊ ክልላዊ መንግስት የህልውና አደጋ ተጋርጦብኛል ብሎ ካወጀ ወዲህ በአማራ ክልል የተለያዩ ከተሞች አደጋውን ለመመከት በሚል አደባባይ ወጣው ድጋፉን የሚገልጸው ህዝብ ከቀን ቀን እየተበራከተ ነው። ካለፈው ሳምንት መገባደጃ አንስቶ ተመሳሳይ ሰልፎች በእንጅባራ፣ ጎንደር፣ ደብረ ማርቆስ፣ ደብረ ብርሃንና ሌሎች ከተሞች ተካሂደዋል። በባህር ዳር ከተማ በ10 ሺዎች የሚቆጠር ህዝብ አደባባይ ወጥቶ ስሜቱን የገለጠበት ሰልፍ ተካሂዷል። በሰልፉ ላይ ያገኘው አቶ አበበ እንዲያውቂ የክልሉ መንግስት የጠራውን የክተት ጥሪ መቀበሌን ለማረጋጋት ነው ሰልፍ የወጣሁት ይላሉ።
እንግዲህ የክተት አዋጁን የአማራ ክልል ጥሪ ካረገበት ጀምሮ ይመለው 40 ሚሊዮን ህዝብ ተቀብሎታል። ይሄው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው። አሜሪካ ጁናንሳ
ወይዘሮ ጎንደሪ ታያሪውን በተመሳሳይ ለመንግስት ያለኝን አጋርነት ለማረጋጋት ነው ዛሬ አደባባይ የወጣሁት ነው ያሉት።
በአገሪቱ ላይ ተደቀነው ጦርነት ስላለ አማራ ለይቶ ለማጥቃት ስለሆነ እኛም ደግሞ አብረን ከወንድሞቻችን ጎን ተሰልፈን የመጀመሪያ እርዳታ እንሰጣለን፣ ምግብም እናድላለን፣ እይትም ሆነ ከሰለጠነ እንተኩሳለን።
ወንድፈረ ብራኔ ባላሉ ለማድሬድ ነው ፈርሚያል ተዘጋጅቼ ያለው። አሁንም ምን ተብቀውን ከመንግስት ብቻ ነው መመሪያ የምንጠብቀው። አገር ከሌለ መኖር የለም፣ አገር ከሌለ ማሳደግ የለም፣ ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው እኛ አላማችን።
አቶ በላቸው በደንብ መራመድ ባለመቻላቸው በድጋፍ የሚሄዱ አካል ጉዳተኛ ናቸው። አረንጓዴ ቢጫ ቀይ ባንዲራ የያዘውን ሰንደቅ በጀርባቸው ይዘው ባንዲራውን እያውለበለቡ ከሰልፉ መሃል አግኝቼ ስሜታቸውን ጠየቁ።
በጭቆና ሲደላ ቆይቷል። ለማን ደሞ እኔ ካልገዛዋት ኢትዮጵያ ትፈርሳለች፣ ትበታተናለች። ከዛም ማልቆት ትልቁ ጥላት አማራ ነው። ግን አማራ ህዝብ ላይ የምናወራረደው ይሳላል ማለት እንደገና አገራችን አንድነቷን እስከተል ተሰነድነት አጥቷል። የሀገር ፍቅርና የሀገር ስሜት አካል ጉዳተኝነት አያግደውም። አልችልም እንጂ ብችል በርግ ደስተኛ ነኝ።
በሰልፉ ላይ መልእክት ያስተላለፉት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር ድረስ ታህሉ የውጭ ኃይሎች ለሽብርተኛው ህወሓት ቡድን ድጋፍ ማድረጋቸውን ያቆሙ ሲሉ ጠይቀዋል።
የሚዋጋው ብቻውን አይደለም። ኢትዮጵያን ለማፍረስ የት ተቀን ከሚደርሱ የሀገራችን ታሪካዊ ጠላቶች ጋር ተቀናጅቶ ጭምር እንደሆነ ሊታወቅ ይገባል። ምዕራባውያን ዛሬ ላይ ህወሓት ህጻናትን በጦርነት እየማገደ እያሉ በማይካድራ የዘር ማጥፋት ወንጀል ሲፈጸም እየተመለከቱ ያልተነፈሱ አሸባሪው ቡድን መልሰ እንዲያስፈራራ መንግስት እያካሄደ ያለውን ዘመቻ የተለያዩ ተጫናዎችን በመፍጠር ለማደናቀፍ ሲሞክሩ ይታያሉ። በህወሓት መራሽ ኢህአዴግ ዘመን የኢትዮጵያ መንግስት በሰብአዊነት አያያዝና ዲሞክራሲ ሲከሰስ እንዳልነበረ ሁሉ ዛሬ ለሽብርተኛ ህወሓት ጠበቃ እስከመሆን ደርሰዋል። ይህ ህዝባዊ ሰልፍ
ሁለት ዋና ዋና መልእክቶችን ያነገበ ነው። የመጀመሪያው አሸባሪው ድረስ የሁሉም ኢትዮጵያውያን ጠላት መሆኑን አቋማችንን ያሳየንበት ሲሆን፣ ሁለተኛው ደግሞ ለዚህ ሀገር አፍራሽ ቡድን በማወቅ ይሁን ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ታላቅ መልእክት የምናስተላልፍበት ነው።
የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤትም ከመንግስት ጎን በመቆም ትህነግን ለመመከት አጋርነቱን ይገልጻል ያሉት የምክር ቤቱ ተወካይ አቶ ይደግማሩ ናቸው።
ህዝባችንን ካለውና ችግር ለመታደግ፣ ለነጻነት፣ ለኩልነት፣ ለፍትህ እስከሆነ ድረስ የመንግስት የክተት አዋጅን በሙሉ ልብ ተቀብለን የፓርቲ የሃይማኖት የብሔር የጥላ ሴራ ሳይለያየን ከመቼም ጊዜ በላይ አንድ ሆነን ወደ ግንባር እንዘምታለን። የኢትዮጵያን አረም በጋራ እንነቅላለን፣ ድል እናደርጋለን። ኢትዮጵያ በኢትዮጵያዊ ልጆቿ ታፍራና ተከብራ ለዘላለም ትኖር።
በተመሳሳይ ባለፈው ሳምንት መጨረሻ በጎንደር ከተማ በተካሄደው ሰልፍ ላይ ነዋሪዎቹ የውጭ ኃይሎች እጃቸውን ከኢትዮጵያ እንዲያነሱ ጠይቀዋል ሲሰሙ ሰምተዋል። በሌላ በኩል የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩ ጽሑፍ ጠቅላይ ሚኒስትር አብይና የዘር ማጥፋት ወንበዴ ቡድን ናቸው ብለው የገለጹት አካል በቂ መረጃ የሌላቸውን ኢትዮጵያውያን በትግራይ ተወላጆች ላይ ለማንቀሳቀስ እየሞከሩ መሆኑን ልብ ሊባል ይገባል ብለዋል። ለውይይት ቸልተኛ በመሆን የዘር ማጥፋት ዘመቻቸውን እያባባሱ ይገኛሉ ያሉት አቶ ጌታቸው እኛ የተፈጠረውን ችግር በሰላማዊ መንገድ ለማስቆም በውይይት አስፈላጊነት ላይ ባለን መርህ የተመሰረተ አቋማችን ቀጥለናል ሲሉ ገልጸዋል። ህዝባችንን ከአብይ ጭቆና የመጠበቅ አስፈላጊነትም እንረዳለን ካሉ በኋላ የሚሆነው ወይ ውይይት ወይም ጦርነት ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለቀደመው ዘገባ እናመሰግናለን። የመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ መሰናዶ እንሻገር። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአእምሮ ጤና ላይ ከፍተኛ ጫና እያሳደረ መሆኑን የዓለም የጤና ድርጅት አስታውቋል። በሽታው በቀጥታ በአእምሮ ጤና ላይ ከሚያሳድረው ጉዳት በተጨማሪ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት በአእምሮ ጤና ላይ ይደረግ የነበረውን የገንዘብ ድጎማን በመመናመኑ በቀድሞውንም ደካማ የነበረው የሕክምና አቅርቦት መቀነሱን ችግሩን እያባባሰው እንደሆነ ተገልጿል። ስመኝሽ የቆየ በዚህ ዙሪያ የአእምሮ ሕክምና ባለሙያዎችን አነጋግራ ተከታዩን አሰናድታለች።
ኮቪድ-19 ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአእምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋይን ጠይቀናቸዋል።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አስተሳሰብ መታወክ ይገጥመናል። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
ኮቪድ-19 በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በአማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው።
የኔ የሆኑትን ሰዎች ይይዛሉ ወይ ሊይዛቸው ይችላሉ ወይ? ሌላው ስሜት ደግሞ ከመቼ ነው ይሄ ነገር መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች።
እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአይምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ።
በተለይ እንቅስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንግግር የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን ጥሮ ግሮ የሚያገኛትን ነገር ነው አብዛኛው። ለእንዲህ አይነቱ ሁኔታ ምቹ አለመሆኑ እንቅልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስጨናቂ ነው።
ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው።
መረጃው ለሰዎች የመድረስ አቅም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ ምናልባት ቀናት፣ ሳምንታት፣ ወራት አመትም ሊፈጅ ይችላል። በአሁኑ ሰዓት ግን በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ የሚያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአይምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአይምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአይምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ።
የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁን እንግዲህ ያለፉትን 30 ዓመታት እኔም አቀውን ብነግርሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረት እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው እና በግለሰቦች ጥረት ብዙ ነገሮች ሊሰሩ ቆይተዋል። ከበጀት ጀምሮ ለአእምሮ ጤና አስፈላጊ የሆኑ ነገሮችን ቁሳቁስን እስከ ማቅረብ ከፍተኛ ችግር አለ።
ይህ ለወትሮም ትኩረት የተነፈገው የአእምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአእምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በዚህ ሳምንት መጀመሪያ ላይ የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ዘመናዊ ቲያትር በኢትዮጵያ የተጀመረበትን 100ኛ ዓመት በማሰብ ለሁለት ቀናት የቆየ መርሃ ግብር አካሂዷል። በመርሃ ግብሩ ላይ የወልቂጤ ዩኒቨርሲቲ ደብረ ማርቆስ እና የወሎ ዩኒቨርሲቲ የቲያትር ጥበብ ክፍሎች የተሳተፉ ሲሆን የኢትዮጵያ ዘመናዊ ቲያትር ጅማሩን አስታኮ በመላ ሀገሪቱ የቲያትር ጥበብ እንዲነቃቃና እንዲያድግ እየተንቀሳቀሰ የሚገኘው ስለ ቲያትር ቡድን አባላትም በቦታው ተገኝተው ውይይቱን ተካፍለዋል። የጎንደር ዩኒቨርሲቲ የቲያትር ጥበባት የአራተኛ ዓመት ተማሪዎችም ካሊጉላ የተሰኘውን ታላቅ ተውኔት ተጫውተዋል። ኤደን ገረመው ዝርዝሩን ትነግረናለች።
በኢትዮጵያ ዘመናዊ ቲያትር ከተጀመረ 100 ዓመት ቢሞላውም አሁን ላይ ግን በተጀመረበት ፍጥነት እየተጓዘ አይደለም፣ ተቀዛቅዟል። ዘርፉ መነቃቃት አለበት ያሉ ባለሙያዎች ከካቲት 2013 ዓ.ም ጀምሮ ስለ ቲያትር የተሰኘ ቡድን በመመስረት በይፋ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከሰሞኑ በጎንደር ዩኒቨርሲቲ የቲያትር ጥበባት ማዕከል ባዘጋጀው የሁለት ቀናት የውይይት መርሃ ግብር ላይ ተሳታፊዎች ነበሩ። ስለ ቲያትር ያገባኛል የሚል ሁሉ እንዲሳተፉበት የጎንደር ዩኒቨርሲቲ ባዘጋጀው በዚህ መርሃ ግብር ላይ ውይይቶች፣ ጥናታዊ ጽሑፎችና ካሊጉላ የተሰኘ በሮም ንጉስ ላይ የሚያጠነጥን ዓለም አቀፍ ቲያትር ቀርቧል። በቲያትሩ ላይ በትወናና በፕሮዳክሽን ስራ አስኪያጅ በመሆን እንዲሁም በመርሃ ግብሩም ላይ የተሳተፈችው የአራተኛ ዓመት እጩ ተመራቂ ተማሪ ስንዱ ወንድሙ በዚህ መርሃ ግብር ላይ የተለያዩ ዩኒቨርሲቲዎች መሳተፋቸው የሚማሩበትን ትምህርት ተግባራዊ በማድረጉ ረገድ እንደሚረዳ ትገልጻለች።
በእርግጥ ያው ከቲዮሪው ባለፈ ትምህርቱን ወደ ፕራክቲካሉ ስንገባ እኛ ምን አይነት ሩሎችን መወጣት እንዳለብን፣ ተማሪዎቹ የትምህርት ቤት መምህራን ከሚሰጧቸው ጥቅም በዘለለ ውጭ ላይ ያሉ የሌሎች ዩኒቨርሲቲ መምህራን መጥተው ለእኛ የሚሰጡት የልምድ ልውውጥ ነገ ላይ ቲያትሩን ከቲዮሪ ባለፈ ወደ ተግባር ለምንለውጥበት ጊዜ በጣም ለእኛ ጠቃሚ ነው። የተለያየ ሀሳቦችን ይሰጡናል። ቲዮሪውን ጠልቀን ካየንበት በተጨማሪ ተግባር ላይ እንዴት ማዋል እንዳለብን እነሱ ካላቸው ልምድ አንጻር ከኛ ትላልቆች ናቸው የመጡት። በልምድም ሆነ በእድሜም አንጋፋ ሰዎች ነበር የመጡት እና ለእኛ የተሻለ ልምድ እንዲወስድ ከነሱ እና ጥሩ የሆነ ተሳትፎ እንዲኖረን ለማድረግ እና በዛ የተነሳ በጣም ብዙ ልምዶች ያለን ጥሩ ነው። ብቻ ለኛ በጣም ጥሩ ነው።
በመርሃ ግብሩ ላይ በታየው የካሊጉላ ቲያትር ላይ በተውኔት እንዲሁም በምክትል ዳይሬክተርነት የተካፈለው እጩ ተመራቂ ሙሉቀን ቢፍቱ መርሃ ግብሩን እንዲህ ይገልጸዋል።
ስለ ቲያትር የተሰኘው ሰሞኑ እዚህ ጎንደር ዩኒቨርሲቲ ቲያትር ጥበባት ትምህርት ክፍል ያዘጋጀው ፎረም ነበር። ይህ ፎረም ብዙ ነገሮችን አንስቷል። አርቲስቶች ከአዲስ አበባ አርቲስቶች መጥተዋል። አብዱል ከሪም የሀገር ፍቅር ቲያትር ኃላፊ እንዲሁም ቢኒያሙ የመሳሰሉ አርቲስቶች መጥተው ነበር እና እንዲሁም በተለያዩ ዩኒቨርሲቲዎች የቲያትር ትምህርት ክፍል ኃላፊ የሆኑ የደብረ ማርቆስ፣ የወልቂጤ እንዲሁም የወሎ ዩኒቨርሲቲ እና የጎንደር ዩኒቨርሲቲ ራሳቸው አዘጋጆች ማለት ነው በተሰበሰቡበት፣ ሌሎች ብዙ ተማሪዎች በተሰበሰቡበት ይህንን ፕሮግራም ተካሂዷል ማለት ነው። የዚህ ፕሮግራም ዋናው ዓላማ ማወቅ እና እንዳየሁት ከሆነ ቲያትርን እንዴት መቀጠል መቻል አለበት፣ የቲያትር እንቅስቃሴ እንዴት መሆን መቻል አለበት፣ ይህንን ወይም ደግሞ ቀዘቀዘ በሚባለው የቲያትር እንቅስቃሴ በምን መልኩ ማስቀጠል እንችላለን፣ እንዴት ነው ሞቅ ማድረግ የሚቻለው፣ ከሚዲያ ጋር እንዴት ማገናኘት እንችላለን የሚለው ሀሳብ ላይ ያጠነጠነ ነበር። ስለዚህ ያቀዘቀዘው ነገር ምንድን ነው ወይም ደግሞ ለምን ቀዘቀዘ፣ እንደዚህ እንዲቀዘቅዝ ያደረጉት ነገሮች ምንድን ናቸው፣ ከዛ በኋላ ደግሞ የመፍትሄ ሀሳብም አንስተው ጭምር ተወያይተውበታል ማለት ነው። ምን ብናደርግ ይሻላል፣ መፍትሄው ምንድን ነው የሚለውን ጭምር ለሶስት ቀን የሚያክል እዚህ ጎንደር ዩኒቨርሲቲ ዋይት ሀውስ አዳራሽ ውስጥ ተገናኝተው መክረውበታል። በስተ መጨረሻም የመድረክ መዝጊያቸው ወይም ደግሞ የውይይታቸው የሶስት ቀን ውይይታቸው መዝጊያ ካሊጉላን አድርገው አቅርበንላቸዋል ማለት ነው። እንግዲህ ይህንን ይመስል
የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ የሆኑት አቶ አንተነህ ወርቅነህ ቲያትር የተዳከመባቸውን ምክንያቶች ለማወቅ ቲያትር ጠነከረ፣ አደገ ሲባል ምን እንደሚሆን መረዳት ያስፈልጋል የሚሉ ሲሆን የቲያትር ጥበብ የትምህርት ክፍሎች የተደራጁ መሆን እንዳለባቸው እንዲሁም ቲያትሮች ደግሞ ዘመኑን የዋጁና ዘመናዊ ቴክኖሎጂን የሚጠቀሙ መሆን ያሻቸዋል ይላሉ።
ቲያትር ተዳከመ ብዬ ማስበው ትክክለኛ የሚያስብ ዘመኑን የያዘ ከዘመኑ በፊት የሚያደርግ ይችል የዘመኑን ወይም ማህበረሰብ የሚፈልገው ባህል፣ ታሪክ፣ ወግ፣ ስርዓት ወይም ደግሞ ስነ ጥበባዊ ደረጃ ከፍ ያለ ስራ ማጻፋች ሳይቅር ሲቀሩ የመጀመሪያው ነው። ሁለተኛ ነገር ደግሞ ኦዲየንሱ የሚፈልገውን ቲያትር ለመድረስ ሳን ተጨማሪ ደግሞ ቲያትርን በቴክኖሎጂ ቤዝ ነው። ቲያትር በባህሪ ግብአት ይበላል፣ ግብአት በልም በቴክኖሎጂ መታገዝ መቻል አለበት። እንደ ድሮ አራት በአራት በሆነ ግድግዳ ላይ ብቻ ቲያትር የሚካፈልበት ጊዜ ላይ አክደልኝ ያለናል። ተጨማሪ የሚያስፈልጋል ቴክኖሎጂ ያስፈልግታል።
አንተነህ በተጨማሪ ይህን መሰል ውይይቶችና የትስስር መድረኮች ትልቅ ሚና አላቸው ይላሉ።
ዩኒቨርሲቲዎች ቲያትር ይሰራሉ። ቢያንስ በአንድ አካዳሚ ካለንደር ውስጥ አራት ቲያትሮች ይሰራሉ። ቲያትር ይሰራል፣ ቲያትር ሰው ዲቨሎፕመንት ይሰራል። እንደዚህም ደግሞ የክፍታዊ ድራሞች ይሰራሉ። የተማሪዎች መመረቂያ እንደ ካሊጉላ የመሰሉ ደግሞ ግራንድ ፕሮዳክሽኖች ይሰራሉ። ስለዚህ እነዚህ ፕሮዳክሽኖች ለመስራት ተማሪ ከሶስት ሰራቶች ድረስ ይገባል። የተማሪ አቅም ለዛ የሚወጣው የበጀት ለዛ የሚወጣው ጊዜ ለዛ የሚወጣው የሰው ኃይል አንድ ሪሶርስ ማሟያ ካለ አንድ ቦታ ላይ ለአንድ ሰው ይቀራል። አንድ ትም ተገልጸል ይህ ከሚሆን ግን ተቋማት ጋር ትስስር ካለ ለምሳሌ ጎንደር ዩኒቨርሲቲ ይሰራል፣ ቻርተር ሄዶ ወንደ ዩኒቨርሲቲ ይሰራል፣ መቀሌ ዩኒቨርሲቲ ይሰራል፣ ጅማ ዩኒቨርሲቲ ይሰራል። ምክንያቱም ባለው ተቋማት ትስስር መሰረት የፌደራል ተቋማት ናቸው ዩኒቨርሲቲዎቹ። አንድ ዩኒቨርሲቲ ላይ የተሰራ ቻርተር ሌላ ቦታ ላይ ተርክ ቢሆን ሪሶርስ የማድረግ እንትኖች ይወጣል ማለት ነው። ይህ በዚህ አንጻር ቲያትር ከመሰራት ቲያትር ከመሰራት ለዚህ በስክሪፕት ራይተሮችን ከማበረታት አንጻር ዳይሬክተሮችን ደግሞ የበለጠ ዳይሬክት እንዲሰሩ ከማድረግ አንጻር ከማበረታት አንጻር ያለ ሚና በጣም የጎላ ነው። ከዛ ባሻገር ደግሞ የዩኒቨርሲቲ ሀይ ኦፊሻሎች በተዘያዩ ዘረቁጥር የማየት እድላቸው የመስፋት እድላቸው በቲያትር በጀት ከመልቀቅ ጀምሮ ከፍ የሆነ ሚናዎች ይኖርታል ብዬ አስባለሁ።
በተጨማሪም የቲያትር ጥበብን ለማራመድ በዩኒቨርሲቲዎችና የተቋማት ትስስር ላይ መሰራት እንዳለበትም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በጃፓን ቶኪዮ የዓለም ትልቁ የስፖርት ክንውን ኦሎምፒክ ቀጥሏል። በየደቂቃው የሚለዋወጠውን የሜዳሊያ ሰንጠረዥ ለተቆጣጠሩት ሀገራት ጥቂት እንበል። ይህ ዘገባ በተጠናቀረበት ሰዓት በአጠቃላይ የሜዳሊያ ብዛት እየመራች ያለችው ሀገር ዩናይትድ ስቴትስ ናት። በ13 የወርቅ በ14 የብርና በ10 የነሐስ ሜዳሊያዎች በአጠቃላይ በ37 ሜዳሊያዎች። ቻይና በ14 የወርቅ በ6 የብርና በ9 ነሐስ በአጠቃላይ በ29 ሜዳሊያዎች በሁለተኛ ደረጃ ላይ ትገኛለች። የሩሲያ ኦሎምፒክ ኮሚቴ በ8 ወርቅ በ11 የብርና በ8 የነሐስ ሜዳሊያዎች በአጠቃላይ በ26 ሜዳሊያዎች በ3ኛ ደረጃ ላይ ይገኛል። ይህ በእንዲህ ያለ የኢትዮጵያ ኦሎምፒክ ቡድን የአትሌቲክስ ተወዳዳሪዎች ከዛሬ ጀምሮ የማጣሪያ ውድድራቸውን ያከናውናሉ። በዛሬው ዕለት በሴቶች 800 ሜትር የማጣሪያ ውድድር በመድብ 1 የወርቅ ውሃ ጌታቸው ትፎካከራለች። በወንዶች 3000 ሜትር መሰናክል ማጣሪያ ደግሞ ለመቻ ግርማ ወደ ቀጣዩ ዙር ለማለፍ በነገው ዕለት ይወዳደራል ተብሎ ይጠበቃል። አስማራ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። ማናቸው ማስተያየቶች ቢኖራችሁ በማህበራዊ መገናኛ ገጾቻችን በኩል ለማድረስ ይችላልላችሁ። በጣም እናመሰግናለን። መልካም ምሽት። ባለጸጋ የውበት መቤ አመታበ የተሰጠሽ ባለጸጋ የውበት መቤ አመታበ የተሰጠሽ ባለጸጋ የውበት መቤ I don't
Forget that.